አድማጭ ቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የዓይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ ዓለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል 14 እና የመጨረሻውን አስተምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
የጀግና ነው ቤቱ ከዘነዳው ታቆ ተማግሮ የተሰራበት የወጀነው ምድሩ የተስማለ ቤቱ የተነቃቀለው አጥሩ በድፍረት የተደረመሰው ጎጆ አፈር ቤት ጎዳናው መጓዣው ጋማሮ ባስፋልት የጀግና ነው ደሙ የፈሰሰበት የአራት ኪሎ ሐውልት የኮሌጅ ግቢ ሽቅ 6 ኪሎ ጎዳናው የደም ነው ዘመን ያለወጠው ዝናብ ያላጠበው ደም በደም ተፈቆ ባናቱ ከሚያዚያ አንስቶ ከካፊቱ የሚታወስበት ተፈቶ ሐውልቱ ተከባብሮ መኖር ተፈቃቅሮ መኖር ካቃተ ባገሩ ይጥፋል አባራው ይገለባበጣል የላሉ በስሩ ይቃጠላል እንጂ ይጥፋል አፈሩ የማን ሻጥ ከላዩ የማን ደም ከፍሩ ማን አለ በቤቱ የሚሰራ ሞት አድቦ ተቀምጦ ዝምታ ለመየየ ዝምታ ለመውደት ያባት ሞት ታለፈ የታላቅ ወንድም የናት የህት ያልቆት ይችን ቀን አንገቴ እንደፍቼ ለላፋት በሚል አጉል ሰበብ በሚል አጉል ምክንያት መቆየት ደግነው ሁሉም ታለፈና ሀገር ሞታ የናት ጥፋሽ እንደገና አረንጓዴ ቢጫው ቀዩ አላማችን ተንቆ ተዋርዶ ወርቋ ጃያችን ያደዋው አርበኞች የማይጠው ዘግኖች የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ ባንዳ ሀገር ሸጠ በሰው ተደብቆ ምድሩን ተበተበው ቤቱን አፈረሰው እጃንገትን አንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጥፋል አጓራው ይገለባበጣል የላሉ በስር ተዋቅሮ ተማግሮ የተፈራበቱ ጠንካራ ነው ቱታው የታሰረበቱ በቀላል አይፈርስም ያገር ስሪቱ ታቆ ተማግሮ የተፈራበቱ ጠንካራ ነው ቱታው የታሰረበቱ በቀላል አይፈርስም ያገር ስሪቱ
ben modun diye
መጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 14 የውድቀቱ መንስኤዎች አዲስ አበባ ሰዓቷ እየተቃረበ ነበር። በዓለም ውስጥ የመጨረሻዋ የፊውዳልና ያልሰለጠነው አገር ዋና ከተማ ውስጥ ቅጥ ያጣ የውጭ ሰዎች ጥላቻ እንደ ድንገተኛ ጎርፍ ይገነፍል ነበር። በያሉበት ሆነው የውጭ ሰዎች ጣሊያኖች ላይ እርግማንና ጥላቻ ያወርዱ ነበር። በጎን ደግሞ በሽብር ተውጠው ጣሊያኖቹ መተው እነዚህ ራሳቸው ያስታጠቋቸው የኢትዮጵያ ሰዎች ካደረጉባቸው ከርበባ እንዲያድኗቸው ይፈልጋሉ። መስከረም 23 ቀን የጣሊያኑ መሪ ሙሶሎኒ ሚያዝያ 27 ለመላው የኢጣሊያ ሕዝብ አዋጅ እንዲነገር ትዕዛዝ ሰጥቷል። 30 ሚሊዮን የሚሆኑት ጥሪው የተደረገላቸው ጣሊያኖች የሚከተለውን ታሪካዊ ንግግር አዳምጠዋል። ያብዮቱ ጥቁር ሸሚዝ ለባሾች፣ መላው የጣሊያን ወንዶችና ሴቶች፣ ከተራሮችና ከውቅያኖስ አድማስ የምትገኙ ጣሊያናውያንና የጣሊያን ወዳጆች ስሙ። ማርሻል ባዶሊዮ የሚከተለውን ቴሌግራም መልእክት አስተላልፎልኛል። ሚያዝያ 27 ቀን በ10 ሰዓት እኔ በድል አድራጊው የጣሊያን ሰራዊት ግንባር በመሆን አዲስ አበባ ገብቻለሁ። ለጣሊያን ሕዝብ እና ለመላው ዓለም ጦርነቱ እንዳለቀለት አስታውቃለሁ። ለጣሊያን ሕዝብ እና ለመላው ዓለም ሰላም እንደተመሰረተ አስታውቃለሁ። ኢትዮጵያ ኢጣሊያ ነች። ዛት ያላቸው የቀድሞ የይሁዳ አንበሳ ስርወ መንግስት ጎሳዎች በጣሊያን 3 ቀለም ባንዲራ ስር በሰላም ለመኖርና ለመስራት ፍላጎታቸውን በግልጽ አሳይተዋል። ያለቀላቸውና በሽሽት ላይ ያሉት ባላባቶችና ራሶች ከዚህ በኋላ ምንም ስልጣን የላቸውም። ወደ ቦታቸው የሚመልሳቸው ምንም አይነት ኃይል ባለም ውስጥ የለም የሽመታት ስድሜ ያለው አገርና መንግስት በፍጥነት ሊወድቅበት የቻለበት ምክንያት ምንድነው? ባለው የተራሮች አቀማመጥ በተዋጊ ሰዎች ምክንያት እስከዛሬ ድረስ ከውጭ ከሚመጣ ጥቃት የተጠበቀ የሚመስል በተጨማሪም መስካውን ድረስ ከውጭ ወራሪ ነፃነቱን ጠብቆ የኖረ አገር እንዴት በዚህ ባጭር ጊዜ በሰባት ወራት ውስጥ ይሸነፋል? ጀነራል ስታራቼ ጥቁር ሸሚዝ ለባሽ ወታደሮቹ ፊት ለፊት በመሆንና ከአንድ ሜጀር ጋር በድምሩ ከ1500 ወታደሮች ጋር አንድ ጥይት እንኳን ሳይተኩስባቸው ገና የንጉሱ ጦር ሳይሸነፍ ሁለቱም ከተለያየ አቅጣጫ የኢትዮጵያ ጥንታዊ ከተማ የሆነችው ጎንደር እንዴት ይገባሉ? ማንስ ነው ይህንን ማስረዳት የሚችለው? ወይም ደግሞ ማርሻል ባዶሊዮ እንዴት አድርጎ ነው በመንገዱ ላይ መዋጋት የሚችሉ በ10,000 የሚቆጠሩ የኢትዮጵያ ወታደሮች በየጫካውና በየቁጥቋጦው ተደብቀው ምንም ተቃዋሚ ሳያጋጥመው ከአሸንጊ ሐይቅ ተነስቶ አዲስ አበባ የገባው? ለዚህ ውድቀት መንስኤ መልሱ ጠላት ለረጅም ዓመት በጥንቃቄ መደራጀቱ ወይም በአደረጃጀትና በጦር መሳሪያ የበላይነት ስለነበረው ብቻ አይደለም። ምክንያቱ ደግሞ የኢትዮጵያ ውስጣዊ ሁኔታ በተጨማሪ መመርመር አለበት። ታላቋ ኢጣሊያ የቅኝ ግዛቶቿ እንጀራ እናት እንደሆነች አድርጋ ነው የምትቆጥረው። ደሃና በህዝብ ብዛት የተወጠረችው ጣሊያን ከቁጥር በላይ ላደገው ህዝቧና ለምታመርተው ቁሳቁስ ገበያ ቅኝ ግዛት በጣም ያስፈልጋት ነበር። ኢትዮጵያ እስካሁን ድረስ በቅኝ ገዢዎች ሳትወረር የቆየች አገር ባላት የተፈጥሮ ሀብት የተነሳ ምክንያት ኖረም አልኖረም ኢላማ ሆናለች። በድክመት የታቀደ ጥቃት በ1888 ዓ.ም ባድዋ ተሞክሮ ከሽፏል። የሚቀጥለው ጥቃት በደንብ የታቀደና የተዘጋጀ መሆን ነበረበት። ባድዋ የደረሰው ሀፍረት መታጠር ነበረበት። ስለዚህ 40 ዓመት በሙሉ ጉልበት የተጠናከረና በደንብ የተደራጀ ዝግጅት ተጀመረ። ጣሊያኖች በመላው ኢትዮጵያ የተሰራጩ የንግድ ወኪሎች መሰረቱ። በወኪል ውስጥ የነበሩ ሰዎች ሰላይ፣ ሐኪምና የቴሌግራም ሰራተኛ ይጨምራል። የወኪሉ ዋና ዓላማ ከሰዎች ጋር ግንኙነት መመስረት፣ አስተሳሰባቸውን መማር፣ ለወደፊት የሚጠቅሙ መረጃዎችን መሰብሰብ፣ ጣሊያንን ተወዳጅ ለማድረግ ስጦታ በአልኮሆል የሚያብረቀርቁ የታደሱ የድሮ ጠመንጃዎችንና ገንዘብን በመስጠት ነበር። ሐኪሙ የታመሙ ድሆችን የነጻ ሕክምና መስጠት ከላይ ከተጠቀሰው ግብ ጋር አብሮ የሚሄድ ነበር። ቴሌግራም ሰራተኛው በተራው የታየውንና ውጤታማ የሆኑ ስራዎችን ሪፖርት መላክ ነበር ስራው። ለሰላማዊ ስራ ነው ተብሎ ኢትዮጵያ ውስጥ የሰዎች ቡድን በዚህም በዚያም ይላኩ ነበር። ነገር ግን ዋናው ዓላማቸው በጣም ጠቃሚ የሆኑ የአገሪቱን ቦታዎች ማወቅና ካርታ ማንሳት ነበር። ይህ በሙሉ ጉልበት የተደረገው የኢትዮጵያ ጥናት ውጤታማ ነበር። ምክንያቱም ስለ ኢትዮጵያ በጣም አዋቂ ኤክስፐርቶች ጣሊያናውያን ነበሩ። እንደ ባሮን ፍራንቼቲ፣ እንደ ፖላራ፣ እንደ ታሎሞንቲና ደ ካስትሮ የመሳሰሉት ሰዎችና ሌሎችንም ጨምሮ። በተከተሉት ዓመታት ኤርትራና ሶማሌ በቁጥጥራቸው ስር ሆኑ። በከባድ ወይም ብዛት ያለው መጓጓዣ የሚሆኑ መንገዶች ተሰሩ። ጣሊያን ያገገመ በሽተኛ ነች። የአንድ ዲፕሎማት ንግግር ነበር በአዲስ አበባ። በካፖሬቶ ጊዜ የነበሩ ጣሊያኖች አሁን ካሉት ጋር ተመሳሳይ አይደሉም። የዓለም ጦርነት ትምህርት ሰጥቷቸዋል። የቀረውን ደግሞ ከሙሶሎኒ ተምረዋል። የቅኝ ግዛት ጦርነት በዚህ በጣም በተደራጀ ሁኔታ ተዘጋጅቶ አያውቅም። ሁሉም ነገር ተዘጋጅቷል። በመቶ ሺህ የሚቆጠሩ የጣሊያን ወታደሮች መርከብ ላይ መውጣት ብቻ ነው። ከዚያም ከኔፕልስና ከጄኖዋ ተነስቶ በጥቂት ቀናት ውስጥ ደጋማው የኤርትራ ቦታዎች ድንኳንና አልጋ ተዘጋጅቶ የበሰለ ምግብ ወደሚጠብቃቸው ቦታ مورد نو كتا من جاننا كولت مطوط ايجيتوش بستگر وطدرو چولي لا شكم اندايزو تدرگوال كلهم يمياس فلقاتشو نگر بچنس مكينا يكتلاتشوال يكدر نگر يلم بتكارانيو كلهم نگر كمي قبو بلاي نبر باتري بطور النسو يمجمريا عقاماش درس فالتي قزوف بونا درجت منم اينت سيتت النبرم نالباتم بنهاسي النام مسكرة مورات تمسوا وادب بستكر لازيت النش وادب تمسوا بلاينو يهونبت بكان ودزت عامر كبوتش كتشانو تيتور مستارقار يودبون اكا مراغتيا ياتطببو نبر بزي قزي يمي فلقو النقر بك اللالو مانيات ويم بس راعت متبك اسچقاري نبر تاليانو چورا ساتشو اتشبيا بزيان قزي تكيت بومبوش متال بتشل تكيت جلبوش ماسمت بتشل ودبو تطلال لون زقت قد بلو طولو النتو كما جمرو وفيت يالك نبر يلو نبر نقر قن يا يرهايلو يتاليان جمبر قدمنا وطيتا ما مصاريا نبر لذيك منم ترستاري يلم باير لا يمي وردون بومب نبر اتشبياريان بتعم يمي فاروس جورو امي بتساو جمسنا يبومب سنتاريو كزيو فيد انديهينت نقر عيثو لما اكو سووش الشباري هنا يمي اصفرا سميتنو يفتر باتشو منم عينت مكلاكيا منقر بالمنورو شبرو دقمو بزاولك يشمرات برگیتم یه سرایی تو ونی نسمت بزی منگر اندیست بر خونوال لنگرو بسگتام بیون محالا اگر یال لطون کوا ماملت یم مجل بسنی تاوست اندهونا درگون بر یمی سمماو پرنگت اوروک پلانی متاننا بسگت دیکاو چوست بیتو بسات ایگا یال سیتوچن نرجو چی موتالو وینی کس دالو نزین چراکوچ مکلا کیا یلم هادیا سوچ زمدن نالجوچ راسا چون لارگا گالتا ودت ارمیدا بمهید يطلاتن انکس کاسه مگتاب کالچالو متاگلو تقمو مندن نو سلزی يرجوچا چون انا ينستوچا چون هیوز لمادان نورتا چونم لمدنبك عاقم کلیل دونگو سرکمون بگلبتو للاکو حایل اجا چون ستو ጣሊያኖቹ ሰላይ አውሮፕላኖቻቸውንም በደንብ ነበር የተጠቀሙባቸው ኢትዮጵያውያንን ካምፕ በማግኘት የወታደሩን ቁጥር መገመትና የጉዞ አቅጣጫውን ማወቅ ይችሉ ነበር ያም ሆነ ይህ ጣሊያኖቹ አብራሪዎቻቸው የጀግንነት ሥራ ሰሩ ብለው ጉራ ለመንዛት በቂ ምክንያት የላቸውም እንዴት ነው ባየር ላይ የሚቃወማቸው አንድ ጠላት እንኳን ሳይኖር ስለጀግንነት የሚወራው ፓይለቶቻቸው ልምድ የሌላቸው ለመሆኑ ኢላማቸውን የሚስቱት ቦምቦች ወይም ያለምንም ስለት ዝም ብለው የሚጣሉት ቦምቦች መሰከር ናቸው አንድ ጊዜ ዳባቱስ ቆሞ የነበረ የኢትዮጵያ አውሮፕላን በሁለት የጣሊያን ቦምብ ጣዮች ይታያል ካጭር ከፍታ ሆነው 30 ቦምቦች ቢጥሉም ይስቱታል كزيا وده مدر زك بلو يان مسكين يفرنساي بوتيز اوروبلان اوتوماتيك مساريا يار كفت كفو بدال يال سرافيلات شو يساس بومب بمتال بمجرشا بيساس ليانت دود شلوال يمل سقاز بطام وستان بوناك زي اند مجرشا ماراج عدرقون ببرت عليانو تشو يمي تقاموت از نو سایون یه مرزگاز بود تسلوانه به نزیال سلطن و سوش لای بکنسو اندائی باک کننو من الباتم تشالاک گاتامی با اوروپا لمید در رو گیا ایه کتبو نبر تپیرین دگمو با دیسا ببا گناس کدمو گاز سلطه باله نگر تلک فراچا نبراچو بطر ایم اند یا اوروپا ایتر ساکین کلگاز صحوف کتابش بوالا ጋዜን ሚለው ቃል ብቻ ሲጠራ ያንቀጠቀጣቸው ነበር ጣሊያኖቹ በአውሮፕላን በመላው አገሪቱ ወረቀት በትነዋል በወረቀቱም የሚታወቁ የጋዝ አይነቶች በውስጣቸው ስለሚገኙ ኬሚካሎች አስተካጊ የሆነ ውጤታቸውና አንድ ሰው የጋዝ ማስክ በማድረግ ብቻ ራሱን መጠበቅ እንደሚችል የሚገልጹ ነበሩ። ነገር ግን ለእያንዳንዱ አይነት ጋዝ በጽሑፍ ውስጥ የመጨረሻው ቃል የሚለው እነዚህ ጋዞች የተጋለጠ ሰው ምንም አይነት የመዳን ተስፋ የለውም ነው። እነዚህ በራሪ ወረቀቶችም ደጃዝማች አያሌው ባሉበት ግንባር መጥተው ነበር። እዚያን ጊዜም ለመርዙ መፈወሻ የሚሆኑ 5 ሳጥን ሙሉ የሎሳንቲን መድኃኒት የመጣልን ጊዜ ነበር። በወረቀቱ ውስጥ የተጻፈውን ነገር ወታደሮቹ ማወቅ ሲጀምሩ የነበራቸው ወኔ ማሸሸ። በግልጽ ምንም አይነት ጋዙን የሚቋቋም ነገር አለመኖሩን ነው የተረዱት። በጣም የተናደዱት ደጃዝማች ጽሑፉን የጻፈው ሰው መሰቀል አለበት አሉ። እንደሳቸው አባባል የአማርኛው ጽሑፍ እንኳን ራሱ አስቀያሚ ነው የነበረው። ስለ ፕሮፓጋንዳ ጥቂት ቃላት ለመጨመር፣ ጣሊያኖቹ የኢትዮጵያውያኑን ስነ ልቦና እና አስተሳሰብ አስቀድመው በደንብ አጥንተውታል እና እንዴት አድርገው እንደሚያዳክሙትም ያውቃሉ። በጦርነቱ ጊዜ ፓምፍሌት ወይም በራሪ ወረቀቶችን በየጊዜው ይበትኑ ነበር። ሁልጊዜም በመሃል አገር ስለ ጦሩና ስለ ህዝቡ ትክክለኛ ጊዜና ቦታ ጠብቀው ነበር የሚያደርጉት። ጦርነቱ በተጀመረበት ሳምንት ውስጥ ኢትዮጵያውያን የሚከተለው ወሬ ደርሷቸው ነበር። በአገራችሁ የሚኖር ባህታዊ ከዓመት በፊት የሚከተለውን ትንቢት ተናግሮ ነበር። በ1928 ዓ.ም በዘመነ ዮሐንስ ታላቋ ኢጣሊያ የበለጠ ታላቅ ትሆናለች። በኢትዮጵያ ዘመን አቆጣጠር 4 ዓመታት በተራ በተራ በአራቱ ወንጌላውያን ስም ይጠራሉ። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ተብለው ጳጉሜ 6 ቀን የሚሆነው ሁል ጊዜ በዘመነ ዮሐንስ ጊዜ ነው። ይህ የባይዛንቲን አቆጣጠር ነው። 1928 ዓመተ ምህረት በአውሮፓውያን 1936 ነው። ብዙ ሰዎች ይህን ትንቢት የማይረባ ትርጉም የሌለው ጨዋታ ነው የሚሉት። ነገር ግን ኢትዮጵያውያን ባህታውያን ላይ ያላቸውን ሙሉ እምነት ለተረዳ ሰው ጣሊያኖች ኢትዮጵያውያንን በደንብ አድርገው እንደሚያውቁ መገንዘብ ይችላል። እንግዲህ ጣሊያኖች የኢትዮጵያውያንን ወኔ ለመስበር የተጠቀሙባቸው እነዚህ ሁሉ ዘዴዎች በኢትዮጵያ በፍጥነት መውደቅ በቂ ምክንያት ናቸው ካልተባሉ፣ ታዲያ ትክክለኛው አገሪቱን ለውድቀት የዳረጋት በአገሪቱ ውስጥ የነበረው ሁኔታ ምን ነበር? በራስ መተማመንና ስንፍና። የኢትዮጵያ ታሪክ ጸሐፊዎች ህዝቡን ከጥንት ጀምሮ ነጻ የሆነች አገር ነች እያሉ ሲነግሩ ነበር። ከነጮች ጋር በተደረገው አንድ ጦርነት በ1888 ባድዋ አስደናቂ ድል ተጎናጽፈዋል። እንግሊዝና ፈረንሳይ መሬታቸውን እንደሚመኙ ግን ደፍረው እንዳላጠቁ ያውቃሉ። ይህ ደግሞ በዓለም ውስጥ ጥሩ ተዋጊዎች እንደሆኑና የማይሸነፉ እንደሆኑ አድርገው ራሳቸውን እንዲቆጥሩ አድርጓቸዋል። ከኢትዮጵያውያን ጋር ጥቂት ጊዜ ያሳለፈ ሰው ኢትዮጵያውያን ኩሩና በራሳቸው የሚተማመኑ መሆናቸውን ማወቅ ይችላል። የዚህ ውጤት ደግሞ ስንፍና ነበር። ረጅም ጊዜ ስር የሰደደም ነበር። ማንም ያጠቃቸው ደዛ ከሆነ ደግሞ አገርን ለመከላከል ምን አስጨነቃቸው? ወይም በአውሮፓውያን ሞዴል ሰራዊት መገንባት ለምን ያስፈልጋል? እያንዳንዱ ኢትዮጵያዊ ከትውልዱ ተዋጊ ነው። ጠመንጃውንም ሆነ ጎራዴውን ያለምንም ችግር በደንብ መጠቀም ያውቅበታል። ስልጠና ያምን ጥቅም አለው? በተለይ ጣሊያኖች በሰዓታት ውስጥ ከፍተኛ ሽንፈት ሲደርስባቸው ካዩ በኋላ የነበራቸው በራስ መተማመን ስሜት ደግሞ ከፍተኛ ደረጃ ደርሷል። በተለይም ለአመታት ወደ አገሪቱ በሚመጡት አውሮፓውያን ሽንገላና አስመሳይ ሙገሳ በየጊዜው ሲደረግላቸውም ስለነበር ይህንን አደጋ በደንብ ተረድተው የነበሩት የመጨረሻው ንጉስ ነበሩ። ሰዎቻቸውን ለማስረዳትና ለማስገንዘብና የነበረውን ሁኔታም ለማሻሻል ሞክረው ነበር። ነገር ግን አንድ ብቸኛ በሰውነት ተቀጭ ያለ ሰው ከ15 ሚሊዮን ስንፍና የተሞላበት አንጎል ጋራ ምን ፋይዳ ማምጣት ይችላል? ከዚህ በላይ ንጉሱ ዘግይተው ነው የደረሱት። ወደ ኋላ በታዩት አመታት ሙከራቸው በሙሉ ተስፋ አስቆራጭ ነው የሚል ደረጃ እንደደረሱ ያስታውቅ ነበር። ካጥማቸው በላይ ነበር። ለማሻሻል የነበራቸውን ብርቱ ምኞትና ፍላጎት አጡ። ሁለት የውስጥ እርስ በርስ ባላንጣነትና ደስተኛ አለመሆን። ሌላ ሰው ደስ የሚለውን መናገር ይችላል። ነገር ግን አጼው በዚያን ጊዜ ተወዳጅ አልነበሩም። ለአብዛኛው ሕዝብ ያገሪቱ መስራች የሆኑትን የምኒልክ ዙፋን በጉልበቱ የወሰደ ሰው ነበሩ። የኦሮሞ ተወላጆች በሙሉ አጼ ምኒልክ በእነሱ ላይ የሾሟቸውን ልጅ ኢያሱን አልረሱም። በየዓመቱ ግብር እየተጨመረ በገበሬዎች በኩል መማረርን አስከተለ። እንደ እውነቱ ከሆነ ንጉሡ የተለያዩ ግብሮች እንዲቆሙ ትእዛዝ ቢሰጡም በየአቅራቢያው በሚገኙ ሹማምንት ትእዛዙ ተቀባይነት ስላልነበረው በእጃዙር ደካማ ማዕከላዊ መንግሥት ሆኖ በመታየቱ የመከፋትን ስሜት ፈጠረ። በአካባቢ ገዢዎች መካከል የባላንጣ ስሜት በየጊዜውና አሁንም ድረስ በኢትዮጵያ ይታያል። ከንጉሡ ፊት አንዱ ሌላውን ይኮንናል። ሰው ሆኖ መሳሳት ያለ ነገር ነው። ንጉሡም ደጋግመው በስህተት ትክክለኛውን ወገን አልያዙም። ንጉሠ ነገሥቱ እሳቸው ሲያደርጉት እንደነበረው በስራቸው ባሉ ሰዎች መካከል በነበረው ጠብ ውስጥ ገብተው በችኮላ ውሳኔ ለአንዱ ወይ ለሌላው ወገን መስጠት አልነበረባቸውም። ጉዳዩን በውል ለመመርመር በቂ ጊዜ አልነበራቸውም። ስለዚህ በአማካሪዎቻቸው አማካይነት ወደ ተሳሳተ አቅጣጫ ይሄዱ ነበር። ይህ ደግሞ በየክልሉ ባሉ ሹማምንት ላይ የመከፋት ስሜትን ቀሰቀሰ። ንግርትና ቅስና። ንግርት ለኢትዮጵያ ውድቀት ምክንያቶች ከሆኑት አንዱ ነው ብሎ መናገር ትንሽ እንግዳ ነገር ይመስላል። ያለውን ተጽዕኖ ከመጠን በላይ ሳያጋንኑ ግን ተጽዕኖ እንዳለው ማመን ተገቢ ነው። ኢትዮጵያውያን በንግርት የሚያምኑ ሰዎች ናቸው። በጊዜው በመላው አገሪቱ የተሰራጩ ንግርት ተናጋሪዎች የሚሉትን በቀላሉ የሚቀበሉና የሚፈሩ ነበሩ። ትንቢት ወይም ንግርት ተናጋሪዎች ደግሞ የተለያዩ ነበሩ። እንደ የኦሮሞ ቃልቻ፣ ሼኮች፣ ደብተራና ጠንቋዮችን ጨምሮ። በቅርብ ጊዜ የተለያዩ ትንቢቶች በየጊዜው ይነገሩ ነበር። ሁሉም ግን ተመሳሳይ አባባል ነበረባቸው። ከውቅያኖስ ማዶ በሚመጡ ሰዎች ትልቅ ጦርነት ይመጣል። ቁጥራቸው እንዳንበጣ ብዙ ነው። በአፍንጫቸው እሳት የሚረጩ ክንፍ ያላቸው ፈረሶች አገሪቱን በመላ ይወሩና ይወስዷታል። ረሃብና በሽታም ይከተላል። የወራሪዎቹ ዙፋንም የመጡበት ጎዳናም ክፍት ይሆናል። ይህ ሁኔታ ግን ብዙም አይቆይም። ቢበዛ 3 ወር ወይም 3 ዓመት ብቻ ነው። አዲስ ንጉሥ የእውነተኛው እምነት ጠባቂና ድሃን የሚወድ ወደ ዙፋን ይመጣል። ምክንያቱም ከውቅያኖስ ማዶ የመጣው ኃይል በጎረቤቱ ይሸነፋል። ጦርነቱ እንደተጀመረ በመሃል አገር የሚኖረው ሰው ጦርነቱን ኢትዮጵያውያን ያሸንፉት ይሆን ብሎ ራሱን እየጠየቀ ነበር። መልሶ መላልሶ የሚሰማው ደግሞ አዎ፣ ግን ይሄኛው ወይም ሌላኛው ትንቢት ተናጋሪ በዚህ መንገድ ወይም በሌላ መንገድ ነው ያለው የሚል ነው። ወደ ጦር ሜዳ ሄዶ ጠላትን ለመምታት በነበረው ጽኑ ፍላጎት ሰራዊቱ ንግርት ነጋሪዎች ያሉትን ነገር አላስተባቃውም ነበር። ነገር ግን ጦርነቱ እየተራዘመ ሲሄድና በጦርነት መሸነፍ ሲመጣ ከሰሟቸው ንግርቶች ስለ መጥፎዎቹ ማሰብ ጀመሩ። ከፍተኛ ስልጣን ያለው እያንዳንዱ ጦር አዛዥ ደግሞ ጦር ሜዳ ተከትሎት የሚሄድ ደብተራ፣ ሼኪ ወይም ቃልቻ ነበረው። እነዚህም በየጊዜው የሚጠየቁና ለምክር የሚፈለጉ ነበሩ። አንደዛሽ አዋቂ ሳይማክር ወይም ሳይጠይቅ ዘመቻ ወይም ጦርነት መጀመር አለዚያም ጠንከር ያለ እንቅስቃሴ አያደርግም ነበር። የደጃዝማች አያሌው ጓደኛ እንደመሆኔ ለዚህ ጉዳይ አብሬያቸው እሄድ ነበር። ትዕዛዝ ይሰጥና በመጨረሻው ደቂቃ ይሰረዛል። ለምን ሲባል ዋናው አዋቂ ሊበኩሉ የሙከራ ውጤት የለውም ብሏል ነው መልሱ። ጉዞ እየተደረገ ድንገት መሃል ላይ ይቆማል። ምክንያቱም ፊት ለፊት ከሚጓዙት አንዱ ወፍ መንገድ ላይ አይቷል። የተሰጠ ትዕዛዝ መልሶ ይሻራል። ምክንያቱም የወፍ ጩኸት ወይም የኤሊ ድምፅ ተሰምቷል። ቄሶችን በተመለከተ በማጠቃለል ንጉሱ ከጠዋቱም ቢሆን የነበራቸውን የደከመ በራስ መተማመን መልሶ አዳክሞታል ማለት ይቻላል። የአገሪቱ መሪ ታድሶ ለማድረግ በነበራቸው እቅድ መሰረትና ተጀምሮም በነበረው ሥራ የቤተ ክርስቲያንን ኃይል ለመገደብ ሞክረው ነበር። በዚህ ምክንያት በቄሶቹ በኩል ተወዳጅነት አልነበራቸውም። ካቶሊክ ናቸው ወይም ጸረ ማርያም ናቸው እያሉ ሲጠሯቸው ነበር። ሲከፋም አገሩን የከዳ ይሏቸውም ነበር። አራት ደካማ አደረጃጀት። ከዚህ ቀደም አስቀድሞ እንደተጠቀሰው ለውድቀቱ አንደኛው ምክንያት በግልጽ በመከላከያ ሚኒስቴር ውስጥ የነበረው የከፋ አደረጃጀት ነበር። እስከ መጨረሻው ሰዓት ድረስ የፍላንድ አገር ህልውና ወሳኝ የሆነ ሥራ ተረስቶና ተንቆ ነበር። ከውድቀቱ ከብዙ ዓመታት በፊት ህዝቡን እየቦጠቦጡ በአውሮፓውያን መልክ የክብር ዘበኛ ጦር ያደራጁ ነበር። ይህ የሰልፍ ወታደር አዲስ አበባ ተቀምጦ መጠን የሌለው ገንዘብ የሚወጣበት ሲሆን፣ በሌላ በኩል በመሃል አገርና በየርዳር ድንበሩ የተሰማራው የመከላከያ ሰራዊት በጣም ተዳክሞ ነበር። ጣሊያኖቹ በድንበራቸው ላይ ምሽጎችን በየተራ ሲገነቡና ወደ ኢትዮጵያ ድንበር ውስጥ እየገቡ 10 እና ከዚያ በላይ ኪሎ ሜትር ሲወስዱ ኢትዮጵያውያን እጃቸውን አጣምረው የምጸት ሳቅ እየሳቁ ይመለከቱ ነበር። ድንበራቸውን ለመከላከል ሐሳብ አልነበራቸውም። በመሃል አገርም ቢሆን የወታደር ካምፕ በመስረቱ አልታያቸውም። በመሃል አገር ወታደራዊ ካምፕ ቢኖር ደግሞ የአካባቢ ሹማምንቶችን ታዛዦች አድርጎ ፍርሃት ይፈጥር ነበር። የተሾሙ አማካሪዎች በየተራ ይህን ጉዳይ ቢያነሱም ንጉሱም ሆነ ሚኒስትሮቹ ነጮች ላይ ባላቸው የተፈጥሮ ጥርጣሬ ምክንያት ምክሩን አልተቀበሉም። ምክር ሲሰጥ በደንብ ያዳምጣሉ። ከተወያዩም በኋላ ምክሩ ጠቃሚ ነው፣ የተለየ ነው ይላሉ። አማካሪውንም ያመሰግናሉ። እንዲህ አይነት ብልሃት እነሱ በጭራሽ እንደማያስቡትም ይናገራሉ። ነገር ግን ደስተኛና የረካው አማካሪ እግሩ ሲወጣ የተናገረውን ነገር ረስተውታል፣ ወይም ልዩ ነው የተባለውን ምክሩን ተቀብለው እርምጃ ላለመውሰድ ይወስናሉ። አንዳንድ ጊዜ ፊት ለፊት ጮክ ብለው በማዛጋት አማካሪውን ያበሳጫሉ። ጦርነቱ በር ላይ ሲደርስ ብቻ ነው በቂ ጠመንጃ ጥይትና መድፍ እንደሌላቸው ያወቁት፣ የአየር መከላከያ አለመኖሩንም ጨምሮ። ከዚያ በኋላ በግራም በቀኝም ማግኘት የሚችሉት ነገር ካለ መደራደር ይጀምራሉ። የጀርመን ይሁዳዊና ኢትዮጵያዊ ዝርያ ያለበት የትንሽ መሳሪያዎች ሻጭ አውሮፓ ተልኮ ልምድ የሌለውን የጦር መሳሪያ እንዲገዛ ይሆናል። ውጤቱ ለኢትዮጵያውያን የሚያሳፍር ነበር። በጦርነቱ ጊዜ ዕቃ ማጓጓዣ ማደራጀት አስቸጋሪ ስለነበር ወታደሮቹ በየጦር ሜዳው ይራቡ ነበር። አዲስ አበባና ደሴ ግን ከተራው ኢትዮጵያዊ የተዋጣው ስጦታ መጋዘኖችን ያጣበበ ነበር። ምንም አይነት የሕክምና እርዳታ የሌላቸው ብዛት ስላላቸው የጦር ክፍሎችስ ምን ይባላል? ለሁሉም ነገር ከውጭ የሚመጣ የቀይ መስቀል አምቡላንስ ይጠብቁ ነበር። ራስ ምሩ ሐኪምና የሕክምና ቁሳቁሶች እንዲላክላቸው ሲጠይቁ መንግስት የሰጠው መልስ በሱዳን በኩል የሚመጣ የእንግሊዝ አምቡላንስ መንገድ ላይ ነው የሚል ነበር። የተባለው አምቡላንስ ሳልመጣ ራሳቸው ዳርባሺ ሰዎች ሐኪም መሆን ነበረባቸው። ለንዲኑቱ አሳዛኝ ደካማ ደረጃጀት ከመጀመሪያው ንጉሱ ራሳቸው ኃላፊነት አለባቸው። ይህ በሙሉ የሳቸው ጥፋት ነበር። ጉዳዩን አቀለውታል ወይም ከሰራቸው ያሉ ሰዎችን ስለማያምኑ ኃላፊነት መውሰድ እንዲማሩ እንኳን አልፈቀዱላቸው። በዙሪያቸው የተሰበሰቡ ባለስልጣኖች ከጥቂቶቹ በስተቀር ሰነፍና የማይፈይዱ ነበሩ። የንጉሱ ፍላጎት ምን እንደሆነ ባይታወቅም ይህ ነገር ደግሞ የራሱ ችግር ነበረው። ለባለስልጣኖቹ ንጉሱ ራሳቸው የረሱት ነገር መሆኑን እንኳን ያወቁ በራሳቸው አነሳሽነት ጉዳዮችን መፈጸም አይታያቸውም። ለትንሹና ጥቃቅን ነገር በሙሉ ንጉሱን መጠየቅ ነበረባቸው። አምስት የኢትዮጵያ በፍጥነት መሸነፍ በሊግ ኦፍ ኔሽንስ መተማመን ነው። ኢትዮጵያ የሊግ ኦፍ ኔሽንስ አባልነት የፈለገችው ከጎረቤቶቿ የሚደርስባትን ጥቃት ለመከላከል ነበር። ያ መከላከያቸው ነበር። እናም ተማምነውበት ነበር። ምክንያቱም ኢትዮጵያውያን ይህን ያህል ወጪ የሚፈጅ ማህበር ኃያል ቢሆን ነው ብለው ያስቡ ነበር። ወራት እያለፉ ሲሄዱም መግለጫዎች ከአንድ ኮሚቴ በሌላው ኮሚቴ ቢሰጥም ውጤት አልባ በመሆኑ ለኢትዮጵያውያኑ ቆይቶ ግልጽ የሆነው ነገር ምንም አቅም የሌለው ድርጅትን እንደ ጠባቂ አድርገው መተማመናቸው ነው። ጥርጣሬ በተስፋ መቁረጥ ተተካ። ዘግይተውም ነው ከዚህ ከማያስተማመንና ብዙ ገንዘብ የሚጨርስ ድርጅት ጋራ ልክልክ ባይኖራቸው ራሳቸውን በተቻለ መንገድ መከላከል ይችሉ እንደነበር የተረዱት። ይህን ድርጅት ባያምኑት ኖሮና ህጉን እና ደንቡን ባይቀበሉ የራሳቸው የጦር መሳሪያዎች ራሳቸውን በሚመቻቸው መንገድ ይኖራቸው ነበር። ስለዚህም ጣሊያኖች ጥቃት ሳይጀምሩ ገና እየተደራጁ እያሉ ማጥቃትም ይችሉ ነበር። ጠላት ራሱ እንኳ ቢሆን ማለትም ጣሊያኖች ራሳቸው ኢትዮጵያውያን ማሸነፍ ስላለመቻላቸው የጥርጣሬ ሐሳብ ነበራቸው። ስለዚህ እንደ ኢትዮጵያውያን ግንዛቤ ዋናው የሽንፈታቸው ምክንያት ሊግ ኦፍ ኔሽንስ ነው። ተፈጸመ። ዶክተር ቶማስ ፒ ኮልማን ስለ ሃራልድ ናይስትሮም ከጻፉት የተዘጋጀ። ሃራልድ ናይስትሮም በጥር ወር 1898 ዓ.ም ሃራልድ ናይስትሮም እንደ አውሮፓ አቆጣጠር በጥር ወር 1898 ዓ.ም በኤርትራ ውስጥ በለሳ በሚባል ቦታ በጭቃ ቤት ውስጥ ነው የተወለደው። ወላጆቹ ካርል ናይስትሮም እና አግነስ ናይስትሮም በዚህ ቦታ ለ15 ዓመታት ኖረዋል። ቦታው እርስ በርስ በሚዋጉ ጎሳዎች የተከበበ ስለነበር ሁልጊዜም ፍርሃት ነበር። የጭቃ ቤታቸው አንድ ክፍል ብቻ ሲሆን ወለሉም ከጭቃ ነው የተሰራው። ግድግዳው በጭቃና በበት የተለቀለቀ ነበር። ፈጣሪ ሊያገለግሉ ስለወጡ منم گیزی بیان دهانن بلو اصبه و اوکم هرانز لما جمرا گیزی وده سویدن سید یه های اولست آمد وطات نبر ناتی یا وطاتون کولیش مگویر درجاست که درس بیتوست نبر یاست ماروز لکمنا تمرست وده بیرو تیدو یه میدیکال دیگری تکبله کز جم لده چم ماری سلطانا وده فرنسای که ده بغالا یه کمنا فکالون به نیورک ستیت نبر یاگینیو وده سویدن سیدم ودفيت بالبيتو غار تغنانيا كسافل فارمان لاند نبار سيتي يوائي مستاجو كزيابوالا لسوست طورن نسوش كيزي چگرن نامكرام عبرو عيتوال عبرو سينوروم ولبجوش والدوال يما جمراو لج وند غانر تكتاو دمو سيتوا برگيتا نبارج غانر سازتين آمس سيمولاو يتمرتبت فتناون كچر رسابوالا يبار هايلوست تسلفو گوتلاند به مستقبل مرکب تمد دبون بر. هرالد ولی چپیا به دبته کسی بالای بیتو مارتا سافل سویدن است نبرج. به جامیالد چون تریج چون یگانرن موت سمالد. به مرکب ولای به مرفست ارساس یاس کبو فندتو کگانر گار صص سوچ بکت بتهیو تاچو آلپال. هرالد چپیاان بهال مسرت به صص کنات به هزن تکمته. كذيا بوالا فلزي أساس زينكن أنستوم أيوكم مرتدك مو بسويدن براسوا من قد نبر هازنواني قلتاتشو بيامتو كغانر فوتو في اللفيت شاما تابرا نبر بأسرز ديمتو هاي سمنتا متمرد سندير باقوتاتر وديك يكتياسي ملت يكبر زبنية هاتيم هنا بسبات عمتات آقل قلت بوالا تورنت مدى شكرم تكتلا فاشستوچو منم ره راهي النبراچوم داي كيبيام اندزيانة سكاي در صباتا يوكم بطورنتو كيزي هاكيمو هارالد كده جازماچ ايالي برو طور غار بمزمت بزو فتنا انددر رسبت مصحافو ياسردال بده برفتابور كتما هارالد ده تاليانوش اجون كسد تبوالا يتالياو ميجر لهارالد دف دبي اندسلاك اللتي نقروال بالا بيسو مارتا هارالد بهيوت ينورال بميل تصفى بسويدن بتاليان امباسي بكل نبار يلاتتشو كزيام ميجارو بتاچ اماري نگر هارالدن اسقرمو ميجارو روم دولو وده سويدن كتلال لفبوالا ريديون لهارالد بمستات يانستنو اندفلق تناغر بلو كبالا بيسو مارتا غارا قنايتو تال هارالد بهيوتو اندزيكن تدستون دمائوك ينگر نبار كتورنتو بوالا سويدن ده تمدسة بس بين يرسبس تورنت تجمرة هارالدم بكي مسكال تورسر سبين هيدا انتقنام تورنت اير كذيبة تشماري فيلاند بنبرو تورنتم تسويدن بكي مسكال سر اندهيد خونوال في أفراز ايمتو أربا عند روبا قطاتر تسويدن يهاكي منت يميافق عبتك أبدا بس أفراز ايمتو أربا مستامة تمرت بسويدن يهكي من نامو ياهي سارا قوية بازرزده ما تو اربامس وده تولید تبوتا و تمدسننا بعدوا بمنگس سراسی سرا قویه وحالم بازرزده ما تو هم ساولت تنده روپا قطاتر فمیسیون سر یمی فلگون سرا جمعره بازرزده امتاز فاسله هسپیتالیا گلت گلتیون یا روسی تقلائق ذاتید اینا تبکا بیرو حلافیم نبر بازرزده قانقوچ یمن ناگر چلوتاو علما کف زنان نو یا ترفلت عواسا بيس سرطو بزيو طورتا وطا فهلم بهم المكنيات سيت نجاكشو بيرجيتا متا بيتاكشو انتتو وده سويدن تملسو فاسرالت ايمتو سبارات بهدار ور سويدن سيقابو اي يتبقواتشو ينبرو متو يميونو سووش فمزمور نبر يتقبلواتشو يمترشو كان تاساس اسراس منت شيزت ايمتو سبارات اندي روبا قطاتر نبر يوتو كمالكو بفيت بوتاو ينبر غوادينياو يسمىو قال نبر قالون اند تناغرم عرفا قالو تباكه مزمور داويت مراف 103 انببلين يميل نبر Thank you. ሞትና ቅዳሴ ነፍስና ውዳሴ ለማት ሆንክና ላሰበህ ተነሳው በትዝታህ ግርሻ ውስጤን እያሳሳው ትላንትን ተርፌ አንተ ለእኔ ሞተህ ካንተ ሞት ዘለላ አንጓን አስተርፌ ሞትህን ተጽፌ ማህሌት ቆምኩልህ በእንባ ጸናጽል አንተ የኔ አላፊ እኔ ያንተ ቅጽል ትዝ ትለኛለህ የነበረህ ስሜት ከበራሪው ጥይት ልብህ ውስጥ ያደረው የጠበቀው እውነት ትዝ ትለኛለህ ዛሬ አንተ የለህም አንተ ሟች መስዋዕት እኔ ደግሞ ቋሚ ልክህን ገጣሚ ለሞትህ ሰዳሪ የቀኔ ዘራፊ አንጓና ምቼትን ለፈሰሰው ደምህ ለነፍስህ ጠላፊ ይኸው ጊዜ ክፉ እኔ ቋሚ ሆኜ አንተን አበው አርጎ ያሳለፍነው ነገር ከደም ስሬ ሰርጎ እምባዬ እየመጣ እልሄ እየመጣ መሃል ላይ ትዝታ ተንጦ እየወጣ ከግጥምም ግጥም ሞትህን ገጠምኩት የቋሚ ሟች ሁኜ ትዝታህን ኖርኩት የዘጻት ልጆች ነጻነትን ብለን በንጹህ ልቦና ናፍቀን አዲስ ዘመን ከነአን ልንገባ አስኳላውን ከበን መዝሙር ስናሰማ መምና ጓጉንቸር ቅማልና ንበጣ ፍቅራችን ነበረ ጠላትን የቀጣ የዘጻት ልጆች ንጣነትን ያልን ኮረጆው ተቀዶ በደም የታጠብን ለዚያች ጥቁር አፈር ልጆቿ ነበርን ልጆቿ ነበርን ተስፋን የሰነቀን በቀን በጠራራ በጥይት ያለቀን ዘራችን ተቆጥሮ እግርና እጃችን ፊጠኝ ተጠፍሮ በየመታጎሪያው የተወረወርን ልጆቿ ነበርን አሻጋሪው ነብይ ህዝቦቹን ረስቶ ለበርጩማ ጥጃ ባድዋዎች ምድር ጽናቱ ተፈቶ ለያውም ትላንትና በዚያ በጠራራ የፈሰሰው ደምህ ካፈሩ ሳይጠራ የሞትህ ትዝታ ገና ሳያባራ ከምርጫ ዘመቻ ተርቅ አደባባይ ድንኳኑን ሲተክል ተመቃብርህ ላይ እሱን ተከትለህ መሞትህን ሳስብ አጥንቴን ቢበላኝ ልቤ ውስጡ ቢላብ አንተ አፈር ሆነህ ቀየው ላጭበርባሪ ሲሆን ለደላላ እውነትም ሀገሬ የሞተልሽ ቀርቶ የገደለሽ በላ ከማለት በስተቀር ሌላ ምን እላለሁ እንጂማ ለጊዜ አመት ለመቁጠሪያ መቶ አመት አለፈን ባድዋ ስንኮራ
Yeah, 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 y
ጠቅላላ ለለ ፕሮግራማችን በዚሁ ይጠናቀቃል።
Bala ke 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 b